ወደ አድማጮቻችን የጌታችን ጸጋና ሰላም ከእናንተ ጋር ይሁን። ይህ የምታደምጡት መልእክት በኢትዮጵያ የቃል ኪዳን ወንጌል ቤተክርስቲያን በሁድ መደበኛ አምልኮ ፕሮግራም ላይ የተቀዳ ትምህርት ነው። መልእክቱን አዳምጣችሁ በሚኖራችሁ ጥያቄም ሆነ አስተያየት www.wangel.org wongel.org ወይንም www.ethiocgc.com or.org ላይ በሚገኘው አድራሻ ልታገኙን ትችላላችሁ። የምትሰሙትን መልእክት እግዚአብሔር ለበረከት ያድርግላችሁ።
መጽሐፍ ቅዱስ በዚህ ጉዳይ ላይ የሚናገራቸውን አንዳንድ መሰረታዊ ነገሮች ብዙ ለመማር እንድንችል ዛሬ ለእስራኤል ሕዝብ የተነገረው ትንቢት መቼ ይፈጸማል በሚል ርዕስ ላይ እንመለከታለን። እና ባለፈው እንዳየነው እስራኤላውያኖች እግዚአብሔር የገባላቸው የተስፋ ቃሎች እንዳሉ፣ በጣም ጽኑ የሆኑ የተስፋ ቃሎች እንዳሉ ተመልክተናል። መቼም የእስራኤልን ሕዝብ ስንመለከት ብዙ የሚያስደንቁ ነገሮች አሉ። እና አንድ መጽሐፍ እያነበብኩ በጣም ብዙ ጠቃሚ ነገሮችን አየውበት በውስጡ። እና ምንድነው በዚህ ባለፈው ሳምንት በዚህ ሳምንት ሳነበው ነበረ። እና እስራኤላውያኖች ከ169 ነው ከበጣም ከ1548 ዓመተ ዓለም ጀምሮ የደረሰባቸውን መከራ ይዘግባል መጽሐፉ በጣም እና የሚያስደንቅ ነገር ነው። እግዚአብሔር የተመሰገነ ይሁን። በእውነት ያንን እያነበብኩኝ በዓለም ላይ እንዲህ ያለ መከራ የደረሰበት ሕዝብ አለ ወይ ብዬ ራሴን ጠይቅ ነበረ። እና ትደነቃላችሁ። ጥቂቱን ነገር አካፍላችኋለሁ። አንገቶቻችንን ዝቅ አድርገን እግዚአብሔር እንዲያስተምረን እንጸልያለን። እግዚአብሔር የተመሰገነ ይሁን። ጴጥሮስ የሚናገረውን አነባለሁ። እግዚአብሔር ይመስገን። ወዳጆች ሆይ አሁንም ጽፍላችሁ መልእክት ይህች ሁለተኛይቱ ናት። በቅዱሳን ነቢያትም ቀድሞ የተባለውን ቃል በሐዋርያቶቻችሁም ያገኛችኋትን የጌታንና የመድኃኒትን ትእዛዝ እንድታስቡ በሁለቱ እያሳሰብኳችሁ ቅን ልቡናችሁን አነቃቃለሁ። በመጨረሻው ዘመን እንደ ራሳቸው ምኞት የሚመላለሱ ዘባቾች በመዘበት እንዲመጡ ይህን በፊት ወቁ። እነርሱም የመምጣቱ የተስፋ ቃል ወዴት ነው? አባቶች ከሞቱባት ጊዜ ከፍጥረት መጀመሪያ ይዞ ሁሉ እንዳለ ይኖራልና ይላሉ። ሰማያት ከጥንት ጀምረው ምድርም በእግዚአብሔር ቃል ከውሃ ተጋጥማ በውሃ መካከል እንደነበሩ ወደው አያስተውሉምና፣ በዚህም ምክንያት ያን ጊዜ የነበረ ዓለም በውሃ ሰጥሞ ጠፋ። አሁን ያሉ ሰማያትና ምድር ግን እግዚአብሔርን የማያመልኩት ሰዎች እስከሚጠፉበት እስከ ፍርድ ቀን ድረስ ተጠብቀው በዚያ ቃል እሳት ቀርተዋል። እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ቀን እንደ ሺህ ዓመት፣ ሺህ ዓመትም እንደ አንድ ቀን እንደሆነ ይህን አንድ ነገር አትርሱ። ለአንዳንዶች የሚዘገይ እንደሚመስላቸው ጌታ ስለ ተስፋ ቃሉ አይዘገይም። ነገር ግን ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዳይጠፋ ወዶ ስለ እናንተ ይታገሳል። የጌታው ቀን ግን ሌባ እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ የተደረገ ሁሉ ይቃጠላል። ይህ ሁሉ እንዲህ የሚቀልጥ ከሆነ የእግዚአብሔርን ቀን መምጣት እየጠበቃችሁና እያስቸኮላችሁ በቅዱስ ኑሮ እግዚአብሔርን በመምሰል እንደምን ልትሆኑ ይገባችኋል? ስለዚያ ቀን ሰማያት ተቃጥለው ይቀልጣሉ፣ የሰማይን ፍጥረት በትልቅ ትኩሳት ይፈታል። ነገር ግን ጽድቅ የሚኖርባትን አዲስ ሰማይና አዲስ ምድር እንደ ተስፋ ቃሉ እንጠብቃለን። ስለዚህ ወዳጆች ሆይ ይህን እየጠበቃችሁ ያለ ነውርና ያለ ነቀፋ ሆናችሁ በሰላም በእርሱ እንድትገኙ ትጉ። የጌታችንም ትዕግስት መዳናችሁ እንደሆነ ቁጠሩ። እግዚአብሔር ሆይ በቃልህ ምክር፣ ጌታ ሆይ የተደገፈ፣ ጌታ ሆይ የተቃኘና፣ ጌታ ሆይ የተሰራ ሕይወት እንድንኖር እርዳን። አዎ ያንተ መምጣት የዘገየ ቢመስልም አሁን ያለንበትን ዘመን سنመለከትና سنመረምረው ጌታ ሆይ መምጣትህ እየቀረበ እንጂ እየራቀም ይሄድ እንዳልሆነ እናስተውላለን ጌታ ሆይ አቤቱ በዚህ የምድራዊ ኑሮ ህይወት እየተጠመደን ልባችን በኑሮ እየከበደ ጌታ ሆይ እግዚአብሔር አምላካችን ሆይ ያ ቀን በድንገት እንዳይደርስብን አስተዋዮች እንድንሆን ወደ አንተ መሰብሰባችንን ያንተን መምጣት ጌታ ሆይ ልብ ይያለን እየቆጠረን ይህንን ያስተዋል እንድንኖር እንድትረዳን ጸልያለን አቤቱ የቃልህን ደጆች ክፈትልን አስተምረን በጌታ በኢየሱስ ክርስቶስ ስም አሜን እስራኤሎች የደረሰባቸውን መከራ ጥቂት የጻፍኩትን ነው ሁሉንም አልጨረስኩትም በ1548 ዓመተ ምህረት በፈርዖን አማካኝነት ታስታውሳላችሁ ወንድ የተወለደ አይሁዳዊ በሙሉ ይገደል የሚል አዋጅ ወጥቶ ሙሴ በተወለደበት ዘመን ህፃናት ልጆች ሁሉ ያልቁ እንደነበረ እናስታውሳለን ስለዚህ እስራኤላውያኖች በግብጽ ምድር በነበሩበት ጊዜ የተቀበሉት መከራ ቀላል መከራ እንዳልሆነ እንዴት ነው እንደ ታሪክ ብቻ የምናየው አይደለም በ722 ዓመተ ምህረት አሶራውያን ሰማሪያን በመውጋት በብዙ ሺህ የሚቆጠሩ አይሁዳውያኖችን በግዞት አግዘው ነው እንደ ከብት ወሰዷቸው ግን እንደዛ ባለ አይነት ሁኔታ ተይዞ የነበረ እስራኤል ህዝብ እስቲል የእስራኤል ህዝብ የሚባል ታሪክ እንዳለ በጣም ያስደንቅ ነው በ701 ዓመተ ምህረት የአሶሩ ንጉስ ሰናክሬብ በመጽሐፍ ቅዱስ ላይ ስሙ የተጠቀሰ ነው ይሁዳን ለመውጋትና ለመደምሰስ ያቀደውን እቅድ እግዚአብሔር እንዳከሸፈ እናውቃለን በ586 ዓመተ ምህረት ናቡከደነጾር ሁለት ጊዜ ባደረሰው ጥቃት አይሁዳውያን ወደ ባቢሎን በማጋዝ 70 ዓመት ሙሉ ቤተ መቅደሳቸው ፈርሶ በባዕድ ምድር ባሪያዎች ሆነው በግዞት ይኖሩ እንደነበረ እናውቃለን እነዚህ እስራኤላውያኖች ከዚህ ሁሉ ተርፈው ነው ዛሬ በመድራቸውም ሲኖሩ የሚታዩት በ586 በ473 ዓመተ ዓለም ሐማስ የሚባለው ሰው በባቢሎን ምድር ውስጥ አይሁዳውያኖችን በሙሉ ለማስጨረስ ያወጣውን ታሪክ በመጽሐፍ አስቴር ውስጥ ያው ሁላችንም እናያለን እንደገና በመጽሐፍ ቅዱስ ታሪክ سنመለከት በ169 ዓመተ ዓለም እንግዲህ ዓመተ ዓለም እንግዲህ ከትልቁ ቁጥር ወደ ትንሽ ነው የሚቆጠረው ታስተውሱ እንደሆነ እንዳይምታጣባችሁ በ169 ዓመተ ዓለም አንቲከስ ኤፒፋነስ የሚባል የግሪክ ንጉስ አሌክዛንደር ከሞተ በኋላ የሱ መንግስት በተለያዩ ጄነራሎች ተካፋፍሎ ነበርና በሶሪያ የነበረው ይሄ አንቲካስ ኤፒፋነስ የሚባለው ንጉስ በሶሪያ ነክሶ በነበረበት ጊዜ አይሁዳውያንን የፈጀ ሰው እንደነበረ በጣም አሰቃቂ የሆነ ፍጅት የፈጀ ሰው ነው እና በ80ዱ መጽሐፍ ውስጥ የመቃባውያን የሚል መጽሐፍ አለ 80ዱ መጽሐፍ ላይ በዚህ ሰው አማካኝነት የደረሰ ግፍ በተካሄደበት ዘመን የነበረውን ታሪክ የሚዘክር መጽሐፍ ነው ያ መጽሐፍ እና ቤተ መቅደሳቸውን በግሪክ አምልኮ መስዋዕት ያረከሰ አሳማ የሰዋ ለአይሁዳውያኖች አሳማ ጸያፊ ነገር ነው ብዙ ጥፋት እንዳደረሰባቸው ይታወቃል በ70 ዓመተ ምህረት የሮማው ጄነራል ቲቶ ለሮም ሰራዊት እጃችንን አንሰጠም ያሉትን አይሁዳውያኖች ከፈጀ በኋላ ቤተ መቅደሱን በዚያን ጊዜ አፍርሶት ነበር እና ከዛ በኋላ سنመለከት በ135 ዓመተ ምህረት ንጉስ ሃድሪያን የሚባል የሮም ንጉስ አይሁዳውያን መሲህ ነኝ በማለት በተነሳ ባር ኮክባ በሚባል ሰው ሐሰተኛ የሆነ አመጽ በመቀስቀስ ሰዎችን በማነሳሳት ሶስተኛ አመጽ አስነስቶ በአይሁዳውያኖች የሮም ንጉስ ሃድሪያን በዚህ በመቆጣት አይሁዳዊ እምነትን መለማመድ በሕግ እንዲገታ አይሁዳዊ እምነት በሕግ እንዲከለከል አዋጅ ያወጣበት ጊዜ ነበር በ339 ዓመተ ምህረት ዳግማዊ ንጉስ ኮንስታንቲየስ የተባለ ሰው አይሁዳውያን ክርስቲያኖች ጋራ ከአይሁዳውያን ክርስቲያኖች ጋራ መጋባት አይሁዳውያን ከክርስቲያኖች ጋር እንዳይገቡ ህግ አውጥቶ የከለከለበት ጊዜ ነበር። እግዚአብሔር የተመሰገነ ይሁን። እነዚህ ነገሮች سنመለከት መቼም በጣም ነው የሚያስደንቀው በአይሁዳውያኖች ላይ የደረሰው ነገር። ሌላ ምናየው በ438 ዓመተ ምህረት ዳግማዊ ቴዎዶሲየስ የሚባል ሰው አይሁዳውያን በሮም ግዛት ውስጥ በየትኛውም ስፍራ ከፍተኛ ስልጣን ላይ እንዳይቀመጡ አዋጅ አወጀበት ጊዜ ነበር። በ531 ዓመተ ምህረት ጁስቲኒያን የሚባል ሰው የቴዎዶሲየስን አዋጅ ካጸና በኋላ አይሁዳውያኖች በክርስቲያኖች ላይ ክስ ሲቀርብ እንዳይመሰክሩ ለምስክርነት ብቁ እንዳልሆኑ በሕግ የተገደቡበት ሁኔታ ነበር። በ630 ዓመተ ምህረት የቢዛንታይን ንጉስ ሄራክሊዮስ የሚባል ሰው በፍልስጤም በመመለስ ለመኖር የጀመሩትን አይሁዳውያኖችን በሙሉ የጨፈጨፈበት ጊዜ ነበር። በ722 ዓመተ ምህረት ሳልሳዊ ንጉስ ሊዮ የሚባል አይሁዳውያን ሁሉ ክርስቲያን መሆን እንዳለባቸው የሚያስገድድ አዋጅ እንዳወጣ ይነገራል። አይገርምም? እነዚህ ከዚህ ሁሉ የወጡ ሰዎች ናቸው እነዚህ አይሁዳውያኖች። እግዚአብሔር የተመሰገነ ይሁን። ሌላ በ1066 ዓመተ ምህረት በስፔን የሚኖሩ የእስላም መሪዎች በአንድ ቀን ብቻ 4000 አይሁዳውያኖችን ጨፍጭፈዋል። in one day 4000 አይሁዳውያኖችን። በ1096 ዓመተ ምህረት ጳጳስ ዳግማዊ ኡርባን የሚባል ሰው ባወጀው የመጀመሪያው የመስቀል ጦርነት ሚድል ኢስት ውስጥ እስላሞችን ሊወጉ የሄዱት የመስቀል ሰራዊት የሚባሉት በኢየሩሳሌም ሲኖሩ ያገኙአቸውን በሺ የሚቆጠሩ አይሁዳውያኖችን በማሰቃየት በማቃጠል እምነታቸው የማይፈቅደውን እንዲያደርጉ በማስገደድ በሰሩት ግፍ እግዚአብሔርን የሚያገለግሉ መስሏቸው እንደነበረ ታሪክ ይዘግባል። እግዚአብሔር መቼም ይህን ሁሉ እንድናስተውል ይርዳን። በ135 ዓመተ ምህረት ይቅርታ በ135 ዓመተ ምህረት በ1096 ነው። ኦኬ። በ1215 ዓመተ ምህረት የሮማን ካቶሊክ ቤተክርስቲያን አራተኛው የላተራን ጉባኤ በሚል ጉባኤያቸው ላይ እንዲህ መሰለ አዋጅ አውጀው ነበር። አይሁዳውያን ለማግለልና ማላገጫ ለማድረግ ምልክት የአይሁዳውያኖች ምልክት ባች በላያቸው ላይ እንዲያደርጉ ተደርገው አይሁዳዊነታቸው በህዝብ ፊት እንዲታይ ሰዎች እንዲያላግጡባቸው እንዲያገሏቸው አዋጅ አውጀው ነበር። በ1290 ዓመተ ምህረት በእንግሊዙ ቀዳማዊ ኤድዋርድ አማካይነት አይሁዳውያኖች ከእንግሊዝ ሀገር እንዲወጡ ተደርገው ነበር። በ1306 በፈረንሳዩ ንጉስ በአራተኛው ፊሊፕስም ከፈረንሳይ እንደዚሁ እንዲወጡ ተደርገዋል። አይሁዳውያን ውሃ በመመረዝ ክርስቲያኖችን በመዳፈር ህፃናትን በመስረቅ ደማቸውን መስዋዕት በመፈለጋቸው ይከሰሱ እንደነበረ የሐሰት ክስ ይከሰሱ ነበር። በአውሮፓ ውስጥ በተነሳ ብላክ ፕሌግ የሚባል በጣም ከባድ የሆነ በብዙ ሚሊየን ህዝብ ያለቀበት በሽታ ነው። በሱ ሁሉ አይሁዳውያኖች ይከሰሱ እንደነበረ ታሪክ ይናገራል። በጣም የሚያስደንቅ ነገር ነው። እና እነዚህ ነገሮች በ1351 ዓመተ ምህረት በካስቴሊ በዳግማዊ ሄነሪ አይሁዳውያኖች ተጨፍጭፈዋል፣ በሰርቪል ተገድለዋል። የተረፉት ክርስቲያን መሆን እንዳለባቸው ተገደዋል። በአጠቃላይ በአይሁዳውያኖች ላይ የደረሰውን سنመለከት ያው የመከራ ሁሉ ቁንጮ የሆነ ሁላችንም እናቀው ለሚነገር የማን መከራ ተዘላቸዋል? የሂትለር። በእኛም ሀገር በራሳችን በኢትዮጵያም ቡዳ አይደለም ብረት ቀጥቃጭ ሸክላ ሰሪ የተሰደቡ ቡዳ የተባሉ ብዙ የተጠሉ አይሁዳውያኖች እንዴት ይንገላቱ እንደነበረ በአለም ሁሉ እናያለን። ነገር ግን ከዚህ ሁሉ ተርፎ ግን ዛሬ የት አሉ? ሚድል ኢስት ውስጥ አሉ። ምንድነው ይሄንን ህዝብ የሚያኖር? የኢትዮጵያ ህዝብ 3000 አመት ሙሉ የተከበረ ነጻነት አለን ይያልን አለ አይደለም? በቋንቋም ቢሆን በሃይማኖቱም ቢሆን በመኑም አንድ መሆን እንኳን እንቸገራለን። ይሄንን ህዝብ እንዲተበታትኑ ያለ ህዝብ ሰብስቡ፣ አንድ ሀገር አድርጉ፣ ዙሪያቸው የሁሉ ሰራዊት የሁሉ ጠላት ይያል የሚሰበስባቸው የእግዚአብሔር ኃይል ምን አይነት ነው? አይደንቅም? እግዚአብሔር የተመሰገነ ይሁን። እና ባለፈው እንደ ተመለከትነው እስራኤላውያኖች እግዚአብሔር የገባላቸው ቃል ኪዳን እንዳለ ተመልክተናል። እና ያ ቃል ኪዳን ኤርሚያስ ላይ ስንመለከት ምዕራፍ 33 ቁጥር 25 ላይ እግዚአብሔር እንዲህ ይላል፣ የቀንና የሌሊት ቃል ኪዳኔን የሰማይና የምድርን ሥርዓት ያላጸናሁ እንደሆነ እኔ ደግሞ በአብርሃምና በይስሐቅ በያዕቆብ ዘር ላይ ገዦች የሆኑ ዘንድ ከዘሩ እንዳልወስድ የያዕቆብና የባሪያዬን የዳዊትን ዘር እጥላለሁ፣ ምርኳቸውንም እመልሳለሁ፣ እምራቸውም አለው ይላል። ኤርምያስ 31 ላይ ከቁጥር 35 እስከ 36 ስሙ የሰራዊት ጌታ የሚባል ፀሐይን በቀን የጨረቃንና የከዋክብትን ሥርዓት በሌሊት ብርሃን አድርጎ የሚሰጥ እንዲተሙ የባህርን ሞገዶች የሚያናውጥ እግዚአብሔር እንዲህ ይላል፣ ይህ ሕግ ከፊቴ ቢወገድ ይላል እግዚአብሔር፣ በዚያን ጊዜ ደግሞ የእስራኤል ዘር በፊቴ ሕዝብ እንዳይሆን ለዘላለም ይቀራል ይላል። እያችሁት የእግዚአብሔር የሰጣቸው የፍጥረት ሥርዓት ስቲል አለ። ለምን? እግዚአብሔር ያንን ቃል ኪዳን የሚጠብቅ ስለሆነ እና ለእስራኤልም የገባውን ቃል ኪዳን እንደዚሁ አይጠፋም ማለቱ ነው። እግዚአብሔር የተመሰገነ ይሁን። እና እግዚአብሔር በጣም ብዙ ተስፋ እንደሰጣቸው ባለፈው ሳምንት ተመልክተናል። ከመጨረሻው ዘመን ስለ መጨረሻው ዘመን ስናጠና ስለ እስራኤል ሕዝብ መጀመርን የመረጥኩበት ምክንያት እኔ እንደሚገባኝና በበኩሌ እንደማምነው በአብዛኛው የመጨረሻው ዘመን ትንቢቶች ከእስራኤል ሕዝብ ጋር የሚያያዝ ባህሪ አላቸው። ከእስራኤል ሕዝብ ጋር የሚያያዝ ባህሪ አላቸው። ባለፈው ሳምንት እንደነገርኳችሁ የመጽሐፍ ቅዱስ ተርጓሚዎች የለም እስራኤላውያኖች እንደማንም ሰው በግል ሊድኑ ይችላሉ እንጂ መሲሁን ክርስቶስን ከካዱበት ጊዜ ጀምሮ እንደ ብሉይ ኪዳን አዜኔሽን እግዚአብሔር እነሱን አያስባቸውም ብለው የሚያምኑ ሰዎች አሉ። በነገራችን ላይ አንዳንድ በርካታ እንደውም የሥነ መለኮት አስተማሪዎች ምንድን ነው የሚያዩት? መጽሐፍ ቅዱስ ውስጥ ያለውን ትንቢት እንደ ትንቢትም አያዩትም። የዳንኤልን መጽሐፍ የታሪክ መጽሐፍ አድርገው እንጂ የሚያዩት የትንቢት ያልተፈጸመ ትንቢት ወደፊት የሚሆን ትንቢት አድርገውም አያዩ። ከናካቴው እንደውም ደሞዝ ተከፍሏቸው አስተማሪ ነን ብለው የሚሉት ብዙዎቹ በጣም በመጽሐፍ ቅዱስ ላይ ቤተ ክርስቲያን አክብራ የምታምንባቸውን ኢሳይያስ 53ን ለምሳሌ ስለ ኢየሱስ ክርስቶስ እንደሚናገር የማያምኑ የቴዎሎጂ ፕሮፌሰሮች አሉ። ወገኖቼ አንድ ጊዜ አንድ ክላስ ውስጥ አንዱ ተማሪ እንዴ ታዲያ እንደ ኢየሱስን ካልተመለከተ እንዴት ነው ምናምን ብሎ አለው ፕሮፌሰሩ። እና ብዙ ሰዎች የእግዚአብሔርን ቃል የሚማሩበት ትምህርት ቤት መጽሐፍ ቅዱስ የእግዚአብሔር ቃል የተናገረውን ትንቢት እንደሚፈጸም እንዳያምኑ የሚያደርግ አይነት አመለካከት ዛሬ የሰለጠነበት ነው። አንድ ጊዜ አንድ ሰው ክርስቲያኖች ናቸው የምናውቃቸው ሰዎች እና አንድ የተማረ ክርስቲያን ወንድም ብለን የምንለው አለ እና ስለ ጌታ ስለ ኢየሱስ ክርስቶስ መምጣት ሲያወሩ ሰውየው መጣለሁ ብሎ ካለ ብዙ ጊዜው ነው የት አለ የመጣው ብሎ ቁጭ አለ። ይሄ ሰው እኮ ቤተ ክርስቲያን ሲያገለግል የነበረ ዘማሪ የነበረ ሰው ነው። እንግዲህ ይሄ ሰውዬ የተማረው ትምህርት ምንድን ነው ብላችሁ ትላላችሁ። እና በጣም የሚያስደነግጥ የሚያሳፍር ነገር ነው። እኔ ይህንን ሰምቼ ይህንን ነገር ካፉ አውጥቷል አልኳቸው። እና ያንን ሰው አግኝቼ እኔ በእውነት ልመክረውና እንዲህ የምትናገረው ነገር እንደው የተማርከው ነገር ይህን ሊያስብል የሚያስችል እንኳን ቢሆን እንዴት እኛ በጌታ እኮ ነው የምናውቀው አንተ እንዴት እንዲህ ትላለህ ብዬ ልመክረው ስል ሙልጭ አድርጎ እራት ጋብዤ ልመክረው ወስጄ ሰደበኝ። ልነግራችሁ አልችልም። ሙልጭ አድርጎ ሰደበኝ። እና እኔ እግዚአብሔር ይባርክ አልኩት። ምንም ማድረግ አልችልም። እኔ ልንገር አንተን እንደ ጓደኞች ከጀርባ ከማማ ብዬ ነው ፊት ለፊት የምነግርህ። እንዴ የተማርከው ትምህርት ምን ታደርግበታለ? ለምን ሌላ ትምህርት አትማርም? ወይ ኬሚስትሪ ወይም ሳይንስ ለምን አይማርም? እንዴ ምን ላደርግበት ነው እንዲህ ያለ ትምህርት ተምሬ? ማን ነው ይህንን የሚሰማኝ? አይገርማችሁም ወገኖቼ? በመጽሐፍ ቅዱስ ውስጥ ያለውን ትንቢት ጌታችን ኢየሱስ ክርስቶስ የዳንኤልን ትንቢት ሲናገር በነቢዩ በዳንኤል የተባለው ይላል አይደለም? አስተውሉ ይላል። ዳንኤልን ኢየሱስ ነቢይ አድርጎ ነው ያለው። በሱ ዘመን ጌታ ኢየሱስ ክርስቶስ በምድር በነበረ ጊዜ ዳንኤል የተናገረው ነገር እንደ ትንቢት እንደሚፈጸም ነው ኢየሱስ የጠቀሰው።
ይሄ ሁሉ ዋጋ ከሌለው እኮ ወገኖቼ ሁላችንም ጊዜያችንን ወስተን እናረጋው። ምናልባት አንዳንዶቻችሁ እነዚህ ሰዎች የተገለጠላቸው ነገር ቢኖርስ እንደው ይኖር ይሆን ትሉ ይሆናል። ወገኖቼ ሰይጣን የሰውን እምነት የሚያመክነው በኃጢአትና በዓለማዊነት ብቻ እንዳይመስላችሁ በመንፈሳዊ ነገርም የሰውን ህይወት ያመክናል። በመንፈሳዊ ዕቀትም የሰውን ህይወት ያመክናል። የሰው እግዚአብሔር ነገር የሚባለው የሚማረው አንድ ሰው እግዚአብሔር ሰው ዱሮ ሲአለ እየተባለው ለሚባል ነገር አለ። ቲዮሎጂ ኢዝ ኒዮሎጂ ይላል አላሉ። ምን ማለት ነው? ሰው ተንበርክኮ የሚማረው ነው እንጂ ስነ መለኮት ትምህርት ላይብረሪ ገብቶ መጽሐፍ ያጋላበጠ የሚማረው አይደለም። አንድ ወንድሜ ሲናገር አንድ ጊዜ በሚማርበት ከራሱ ፕሮፌሰር ጋራ ዲቤት እንዲያደርጉ ተደረገ እና በፒኤችዲ ሌቭል ብዙ ጊዜ እንደዚህ ያለ አይነት ወርክሾፕ የተለያየ ነገር ይደረጋል እና ኢቪል ስለ ኢቪል ነው እና እነዚህ ፕሮፌሰሮች አንዳንዶቹ ኢቪል ኢዝ ሲስተም ኢቪል ነው ያለው ይላሉ። ዴቪል የሚባል ሰይጣን የሚባል ፐርሰናል ኢቪል የለም ብለው ነው የሚያምኑት። አላ ለሄ ልጅ እና ሰይ አጋንስ እና ሶጣይ ነው አብሮ ነው የኖረው ወንድም ነው። አጋንስ ሲጮህ ሲንደፋደፍ በጌታ ስም ያየ ነው እና እንዴት ይሄንን ይከዳል እንዴ ኢቪል አለ አለው። ፕሮፌሰሩ ተናደደ እና አንተ በህይወታ አይተሃል እንዴ አሁንኛ አጋንስ እናስወጣ ነው የኖር ነው አለ። ይሄ አፍሪካ ኤክስፒሪየንስ ነው በማለት አሜሪካን ሀገር አይተሃል አለ። አዎ ትምህርት ቤት ሃሪሰንበርግ ስንማር ክላስ ውስጥ ስፒሪቹዋል ክላስ ስንማር ስንጸልይ አጋንንት ወጥቷል አለው። በጣም ተናደደ ፕሮፌሰሩ። ምንድነው የሚያናደው? ያዘው አባዜ ካልሆነ ወገኖቼ ሰዎች ስለተማሩ አዋቂ እንዳይመስሏችሁ እና ከዛ ተማሪዎቹ በጣም በፕሮፌሰሩ ሪአክት በማረጉ ትናሉና አለ ሲነግረኝ እንዴ አጋንንት እዚሁ እኮ ትምህርት ቤት ውስጥ እኮ ኮሪያኖች ተሰብስበው እኮ እዚህ ሲጸሉ አጋንንት ይጮሃል እኮ ለምን ሄደው ዳታይም አሉት። እና አጋንንት በእድሜያችን ሁሉ እየተንደፋደፈ እሪ እያለ ሲወጣ እያየን አጋንንት የለም ይሉናል። እንዴ ይሄ ራሱ ሰይጣን እኮ ራሱን እኮ ነው የሚያስክደው፣ እግዚአብሔርን ብቻ አይደለም የሚያስክደው። እና ብዙ ሰዎች የመጽሐፍ ቅዱስ እይታቸው የተበላሸ ነው፣ ትክክል የሆነ ነገር አይደለም። የጌታችን ኢየሱስ ክርስቶስን መምጣት አስመልክቶም ልክ እንደዚሁ ነው። የትንቢትን መጽሐፍም አስመልክቶ ልክ እንደዚህ ነው። ለእስራኤል ሕዝብ የተነገረው ትንቢት ይፈጸማል። እግዚአብሔር የተናገረው ቃል ሁሉ ይፈጸማል። ለእስራኤል የተነገረው ካልተፈጸመ ለእናንተ፣ ለእኔ፣ ለቤተ ክርስቲያን የተነገረው እንዴት ሊፈጸም ይችላል? ይሄኛውን ከዚህኛው የምንለይበት በምንድን ነው? የእግዚአብሔር ቃል ብለን የምንለው ብሉይንም አዲስንም ነው። በብሉይ የተናገረ እግዚአብሔር በአዲስ የተናገረ ያው ነው። ተናግሮ ተናገረን ነው አይደለም? ዕብራውያን የሚለው ከጥንት ጀምሮ ለአባቶቻችን በነቢያት ተናግሮ በዘመን መጨረሻ ደግሞ በልጁ ተናገረን ነው። ያው አምላክ ነው የተናገረው። ስለዚህ እግዚአብሔር የተናገረው ቃል ይፈጸማል። ትንቢትን ሲሪየስሊ ክርስቲያኖች መውሰድ መቻል አለብን። እስራኤላውያን ጌታ በነቢያት የሰጣቸው ተስፋና የሚደርስባቸው መከራ መቼና እንዴት ይፈጸማል የሚል ጥያቄ እንጠይቃለን። ዛሬ እስራኤላውያኖች ተሰብስበው መንግስት ህዝብ ሆኖ መኖራቸው ራሱን የቻለ የትንቢት ፍጻሜ ነው። ከተበተኑበት አገር ሁሉ ሰበስባቸዋለሁ ያለው እግዚአብሔር ሰብስቧቸዋል። አይሰበሰቡም። ዩጋንዳ መሬት ሊሰጧቸው ነበረ የፈረደበት የአፍሪካን ህዝብ አለ አይደለም። እስራኤል ህዝብ ግን እግዚአብሔር ዴስቲን ባደረገላቸው ሁኔታ ሚድል ኢስት ውስጥ ገብተው ይሄው መንግስት ሆኖ አሉ። አሁን ምድራቸው በሙሉ እግዚአብሔር በሰጣቸው ሁኔታ አይደሉም ያሉት። መንፈሳዊ ነገራቸውም ብዙዎቹ ከእግዚአብሔር ጋር የተጣላ ለእግዚአብሔር የማይመች ነገር ነው ያላቸው። ራሳቸው ስንት መከራ ተቀብለው ስደተኛ ሆነው የሚመጣውን ህዝብ መከራ የሚያበሉ ናቸው እስራኤላውያኖች አይደለም። በኤርትራውያኖች በኢትዮጵያውያኖች ላይ የሚያደርጉትን የምንሰማው የምናየው ነው። ይቀጣቸዋል እግዚአብሔር። እስከ ዛሬ ድረስ የተቀበሉት መከራ ሁሉ ደሙ በእኛና በልጆቻችን ይሁን እንዳሉ ሆኗል። ያዩት መከራና ስቃይ 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 አይደለም በታሪካቸው። ይሄ ሁሉ ሆኖ ግን እግዚአብሔር ይህንን ህዝብ የያዘበት አያያዝ ስንመለከት ወገኖች በየረቱ ዜና በአብዛኛው ዜና የሚድል ኢስት ሳይነሳ ዝም የሚባልበት ጊዜ አለ? ምንድን ነው የሚስጥሩ? እግዚአብሔር የተናገረውን ቃል የሚፈጽም ስለሆነ ነው። ዘካርያስን ባለፈው አንብቤላችሁ ቢሆንም ብንደግመው ደስ ይለኛል። ዘካርያስ ምዕራፍ 12ን ተመልከቱት። ዘካርያስ የሚናገረው ትንቢት በጣም አስደናቂ ትንቢት ነው። አያችሁት? ስለ እስራኤል የተነገረ የእግዚአብሔር ቃል ሸክም ይህ ነው። ሰማያትን የዘረጋ የምድርን መሰረት የሰውን መንፈስ በውስጡ የሰራ እግዚአብሔር እንዲላል፣ እነሆ ኢየሩሳሌምን በዙሪያዋ ላሉት ለአህዛብ ሁሉ የመንገድገድ ዋንጫ አደርጋታለሁ። ዛሬ የኢየሩሳሌም ጉዳይ ለዩናይትድ ኔሽን፣ ለዩናይትድ ስቴትስ፣ ለዩሮፒያን ዩኒየን፣ በዓለም ላሉ አገሮች ሁሉ አንገብጋቢ ጉዳይ ነው። የማን ከተማ ትሆን? ማን ነው የሚይዛት? ኢየሩሳሌምን ለአህዛብ ሁሉ የመንገድገድ ዋንጫ አድርጋታል። ምታሰክር ነች። ቶፒክ ሆኖ ሊያነሱት የሚቻል አይደለም። በፍልስጤምና በእስራኤል ህዝብ መካከል ባለ የሰላም ውድድር ላይ ዘ ላስት አጀንዳ መነሳት የሚፈለገው እስራኤል ጉዳይ ነው፣ የኢየሩሳሌም ጉዳይ ነው። አያችሁት? በዚያን ቀን ኢየሩሳሌምን ለአህዛብ ሁሉ ከባድ ድንጋይ አድርጋታል፣ የሚሸከሟት ሁሉ እጅግ ይቆስላሉ ይላል። ይሄ ትንቢት ሲፈጸም እያየን ነው። አያችሁት? ይህንን ሰማይን የዘረጋ ምድርን የመሰረተ እግዚአብሔር የተናገረው ትንቢት እየተፈጸመ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በእስራኤል ህይወት ውስጥ የሚካሄዱ ነገሮችን ዛሬ ስንመለከት ወደ ፍጻሜ ዘመን የሚሄዱ አንዳንድ እግዚአብሔር ሰዎች በለስ ስታቆጠቁት ስትመለከቱ ያን ጊዜ መጨረሻው እንደቀረበ ወቁ ይላሉ። እና ይህንን በለስ ብለው ምሳሌ አድርገው በለስ ማለት እስራኤልን ነው የሚያሳየው ብለው ይላሉ። እንደዛ አድርጎ ለመተርጎም በጣም አስቸጋሪ ነው፣ የሚደግፍ ሌላ ከመጽሐፍ ቅዱስ ካላገኘን። ይሁን እንጂ በኢየሩሳሌም ህዝብ፣ በእስራኤል ህዝብ ላይ የሚካሄዱትን ነገሮች ስንመለከት ዛሬ የሚታየው ነገር በመጨረሻ ዘመን እንደሚሆኑ የተነገሩ ትንቢቶች ለመፈጸም ስቴጅ እየተሰራ እንዳለ ነው የሚታየው ስንመለከት። ስለዚህ የመጨረሻውን ዘመን ስናይ የሺው ዓመት የክርስቶስን መንግስት እናስባለን። ሜጀር ቶፒክ ዛሬ ከቨር ላረግ የምፈልገው ሺው ዓመት የክርስቶስ መንግስትን አስመልክቶ የተጻፈው በመጽሐፍ ቅዱስ ውስጥ በአንድ ቦታ ላይ ብቻ ነው። ሺህ ዓመት እና ይሄ በመጽሐፍ ቅዱሳችን በራእይ መጽሐፍ ላይ ምዕራፍ 20 ላይ እንደዚህ የሚል ቃል ተጽፏል። የጥልቁንም መክፈቻና ታላቁን ሰንሰለት በእጁ የያዘ መልአክ ከሰማይ ሲወርድ አየው። የቀደመውንም እባብ ዘንዶውን እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ ሺህ ዓመትም አሰረው፣ ወደ ጥልቅም ጣለው። አሕዛብንም ወደፊት እንዳያስት ሺህ ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል ይላል። ብዙ ሰዎች ይህንን ሺህ ዓመት በዚህ ቦታ ላይ የተጠቀሰውን ዝቅም እያላችሁ ስትሉ ስለዚሁ ይናገራል። ይህ ሺህ ዓመት ተምሳሊት ነው፣ ምሳሌያዊ ነው እንጂ ሊትራል የሆነ ሺህ ዓመት አይደለም ብለው የሚያምኑ አሉ። ከዚህ የተነሳ ይህ ሺህ ዓመት መቼ ነው ታዲያ ያለው ብትሏቸው አንዳንዶቹ ምን ይላሉ? አሁን ያለንበትን ዘመን በሙሉ ነው የሚያሳየው ይላሉ። ሰይጣን መቼ ታሰረ ብትሏቸው በክርስቶስ ድል ስለተነሳ ዛሬ ወንጌል የሚሰበከው ሰዎች የሚድኑት ሰይጣን ኃይል ስለሌለው ነው ብለው ሁሉም ይተረጉሙ አሉ። እንዴ አጋንንት እየወጣ እነ መጽሐፍ ቅዱስ ዲያብሎስ ተቋቋመኝ ያሉ ሐዋርያቶች ሰይጣን አለ አይደለም ወደ ላገለግሉ እንቅፋት እየሆነባቸው መጋደላችን ከደምና ከስጋ ጋር አይደለም እያሉ ሰይጣን እያለ የለም ብለው የሚሉ ሰዎች አሉ። አያችሁት? ግን መጽሐፍ ቅዱስ በዚህ ቦታ ላይ የሚናገረው ይህን ሺህ ዓመት አሁን ያለንበት ዘመን ነው ይላሉ። አንዳንዶች ምን ይላሉ? ይሄ ያለንበት ዘመን ወንጌል ይላሉ በድል አድራጊነት ዓለምን በሙሉ ያጥለቀልቃል፣ የወንጌል የበላይነትና ኃይል ይገለጻል። ከዛ በኋላስ ሁሉ ነገር በድል አድራጊነት ቤተ ክርስቲያን ዓለምን ካሸነፈች በኋላ ክርስቶስ ይመጣል ብለው ይላሉ። ና ብዙዎቹ ይሄንን አመለካከት ያምኑ የነበሩት የተለያዩ ሪቫይቫሎች ሲነሱ በነበረበት ጊዜ ያዩትን ገምቢ ለውጥ በመመልከት የመጣ አመለካከት ነው። ግን ከዛ በኋላ በአለም ላይ ያልተጠበቁ ጦርነቶች ተካሂደዋል። ዓለም መልካም ነገር ከመሆንለት ይልቅ ክፉ ነገርም እየገጠመው እንዳለ ተመለከቱ። ሜጀር የሆኑ ዲዛስተርስ፣ ሜጀር የሆነ ፖለቲካል ኬኦስ በምድር ላይ ሲካሄድ ተመለከቱ። ቤተክርስቲያን ኃይለኛ ከመሆን ይልቅ ሊብራል የሆነች አቅሟ እየደከመ መጡ። ግን አንዳንድ እግዚአብሔር ሰዎች ደግሞ ምን ማለት ጀመሩ? ቤተክርስቲያን አሁን ባለችበት አይነት ሁኔታ ዓለምን ሁሉ ታሸንፍ አታሸንፍ በሚል ሳይሆን የሺህ ዓመት ፍጻሜ መተርጎም ያለበት ሺህ ዓመት የሚባል ራሱን የቻለ ዘመን አለ። የሺህ ዓመት የሚሆነው ሐሰተኛው ክርስቶስ እዚህ ላይ እንደምታነቡት ከታሰረ በኋላ ከአርማጌዶን ጦርነት በኋላ መጨረሻ ላይ ኢየሱስ ክርስቶስ ዳግመኛ ምጽአቱ በኋላ ነው ሺህ ዓመት የሚሆነው የሚል እምነት ደግሞ አላቸው መጡ። እነዚህን አመለካከቶች በመልክ ስናስቀምጣቸው በስም ቢጠሩ ምን ይባላሉ? አንዳንዱ ሺህ ዓመት የሚባል የለም የሚል አሚሌኒያሊዝም ይባል። ሚሌኒየም ማለት ሺህ ማለት ነው። አ ሲጨመርበት የለም ለማለት የሚጠቀሙበትን ሁኔታ ለመግለጽ ነው። አሚሌኒያሊዝም ማለት ሺህ ዓመት የሚባል የለም የሚሉ ናቸው። ኦኬ። ሌሎቹ ደግሞ ምን ይላሉ? የለም ሺህ ዓመት አለ ደግሞ የሚሉት በሁለት ይከፈላሉ። እነሱ ምንድነው? ቅድመ ሺህ ዓመትና ድህረ ሺህ ዓመት በመባል ይከፈላሉ። መጽሐፍ ቅዱስ ፍቺ ላይ ሲታይ ማለት ነው። ቅድመ ሺህ ዓመት የሚባሉት ምንድናቸው? ኢየሱስ ክርስቶስ የሚመጣው ዳግመኛ የሚመጣው ቅድመ ከሺህ ዓመቱ በፊት ነው። ዳግመኛ የሚመጣው ዳግመኛ ምጽአቱ፣ ልብ በሉ፣ ስለመነጠቅ አይደለም ማወራው፣ ዳግመኛ ምጽአቱ ከሺህ ዓመት በፊት ነው። ድህረ ሺህ ዓመት የሚሉት ደግሞ ጌታ ኢየሱስ ክርስቶስ የሚመጣው ከሺህ ዓመት በኋላ ነው። ቤተ ክርስቲያን አሸናፊ ሆና ወንጌል ምድርን ከወረሰ በኋላ ነው የሚመጣው የሚሉ አሉ። ስለዚህ እነዚህ አመለካከቶች ምንድን ነው የሚያሳዩት? ሺህ ዓመት እንዳለ የሚያምኑት እግዚአብሔር ለእስራኤላውያኖች የተናገራቸው ተስፋዎች በሙሉ የሚፈጸሙበት ዘመን ያ ሺህ ዓመት ጊዜ ነው ብለው ያምናሉ። እግዚአብሔር የተመሰገነ ይሁን። ሺህ ዓመቱ የክርስቶስ እኔ በበኩሌ በሺህ ዓመት ማምን ሰው ነኝ። ጌታ ኢየሱስ ክርስቶስ በብሉይ ኪዳን የተነገሩ ትንቢቶች ሁሉ የእግዚአብሔር ልጅ ኢየሱስ ክርስቶስ በምድር ላይ ለሺህ ዓመት ይነግሳል። እግዚአብሔር የተመሰገነ ይሁን። ስለዚህ እነዚህን አመለካከቶች ስንመለከት ሌላ የዶክትሪን እይታ አለ፣ ዲስፔንሴሽናሊዝም ይባላል። ምን ማለት ነው? እግዚአብሔር በተለያዩ አይነት ዘመናት ውስጥ የሚካሄዱ በሰው ልጆች ውስጥ የሰራቸው ስራዎች በተለያዩ ዲስፔንሴሽኖች ዲስቲንክት የሆኑ ስራዎች የሰራባቸው ጊዜያቶች አሉ። እና አንዳንዶቹ በጣም ሰፊ የሆኑ ዲስፔንሴሽኖችን ያመጣሉ። ነገር ግን ዲስፔንሴሽናሊዝም አንድ ትልቅ ነገር የዲስፔንሴሽናሊዝም ትምህርት አቋም በቤተክርስቲያንና በክርስቶስ መካከል ያለውን ልዩነት ለመጠበቅና በቤተክርስቲያንና በእስራኤል መካከል ያለውን ልዩነት መጠበቅና ማሳየት ነው። እና ቤተክርስቲያንና እስራኤልን ለይተው ይመለከታሉ ዲስፔንሴሽናሊስቶች። እስራኤላውያኖች እግዚአብሔር የገባላቸው ምንም እንኳን ዛሬ ጌታን እየተቀበሉ ከሐዋርያት ሥራ ጀምሮ እንደምናየው የጌታን ደቀ መዝሙር ጀምረን በበዓለ ሃምሳ ወደ ጌታ የመጡትን ስንመለከት ቤተ ክርስቲያን እየሆኑ የዳኑ አይሁዳውያን ቢኖሩም ለአይሁዳውያኖች ለእስራኤል ሕዝብ የገባው የተስፋ ቃል ይፈጸማል ብለው ያምናሉ። አንድ ሰው ዲስፔንሴሽናሊስት አቋም ነው ያለው ወይንስ አይደለም ለሚለው መለያው በቤተ ክርስቲያንና በእስራኤል መካከል ያለውን ልዩነት መጠበቅ መቻሉን አለመቻሉ ነው። ስለዚህ እስራኤላውያኖችን እንደ ማንኛውም እንደ ቤተ ክርስቲያን ልናይ፣ አዎ በኢንዲቪጁዋል ደረጃ ድነው ወደ ቤተ ክርስቲያን ሊመጡ ይችላሉ። ነገር ግን እግዚአብሔር ለአብርሃምና ለይስሐቅ ለያዕቆብ የገባውን በተለያዩ ጊዜያቶች ለነቢያት የተናገረውን ለእስራኤል የገባውን የተስፋ ቃል የሚፈጽምበት ዘመን ይመጣል ብሎ የሚል አቋም ያላቸው ዲስፔንሴሽናሊስት ይባላሉ። እነዚህ በዲስፔንሴሽናሊስት አቋም መሰረት አሁን ያለንበት ዘመን የቤተ ክርስቲያን ዘመን ይባላል። ቤተ ክርስቲያን ከዚህ ምድር ከተነጠቀች በኋላ ከኢየሱስ ክርስቶስ ዳግመኛ መጽአት በኋላ የሚኖረው ዘመን ሺው ዓመት ያ እግዚአብሔር በብሉይ ኪዳን ለእስራኤል የገባው የተስፋ ቃል ሁሉ የሚፈጸምበት ዘመን ይሆናል ማለት ነው። እግዚአብሔር የተመሰገነ ይሁን። ግልጽ ነው። ስለዚህ ከዚህ ከዲስፔንሴሽናሊስት አቋም ጋር አብሮ የማይሄዱ አመለካከቶች ኮቨናንት ቲዮሎጂ የሚሉ አሉ። እና ፖስት ሚሊኒያሊስት ደግሞ የሚባሉት ድህረ ሺ ዓመት ቀደም ያልኳችኋለ ያመለካከት ጎልቶ መታወቅ የጀመረው በቻርለስ ሆጅ ሲስተማቲክ የቲዮሎጂ መጽሐፍ አማካኝነት ነው። ምንም እንኳን ቻርለስ ሆጅ የተባለ ሰው በጣም የታወቀ ስነ መለኮት አዋቂ ነው፣ የጻፈው መጽሐፍ በስነ መለኮት ዕውቀት አንጻር ብዙ ነገር ቢገኝበትም እስራኤልን አስመልክቶ የሚናገረው ግን በብዙ የስነ መለኮት አስተማሪዎች ተቀባይነት የለው። የርሱም ሆነ እርሱን የመሰለ አቋም ያላቸው በሙሉ እስራኤልን አስመልክቶ የሚሉት እስራኤላውያን በብሉይ ኪዳን እግዚአብሔር ተጠቅሞባቸው መሲሁን በመካዳቸው ለነርሱ የተነገረው በረከትና የተሰጣቸው ተስፋ ሙሉ በሙሉ ለአዛብ ሆኗል ብለው ነው የሚያምኑት። እና እነዚህ እንግዲህ ይሄንን አመለካከት ልንቀበል ምንችልና ማንችል መሆን ያንዳንዱ ሰው እንግዲህ እግዚአብሔርን ቃል የሚፈታበትና የሚያይበትን ሁኔታ ያሳያል። እግዚአብሔር ይሄን እንድናስተውል ይርዳን። ስለዚህ ያዛብ ሁሉም ያዛብ መንግስት ይቅርታ እዚህ ላይ በዚህ አመለካከት መሰረት የብሉይ ኪዳን ተስፋዎች ቤተክርስቲያን በመንፈስ ቅዱስ ኃይል እየታገዘች በሚገኘው ክብር ይፈጸማሉ። የብሉይ ኪዳን ተስፋዎች ለእስራኤል ሲነገር ያነበብነው በሙሉ በቤተክርስቲያን ውስጥ በመንፈስ ቅዱስ አማካኝነት ይፈጸማል ብለው ያምናሉ። ቤተክርስቲያን በወንጌል አማካኝነት ከምታገኘው ድል በኋላ ጌታ ዳግመኛ ይመጣል። በዚህ አይነት አመለካከት ስር የሚፈረጁት በመካከላቸው ጥቃቅን ልዩነቶች ይኖራቸው እንጂ ሁሉም አንድ አይነት አመለካከት እንዳላቸው ይታያል። ድህረ ሺህ ዓመት እይታ ወደ ሺው ዓመት አሻቅቦ የመመልከት ሁኔታን ያሳያል። ስለዚህ ወደ ጌታ የጌታን መምጣት ከሺህ ዓመት በኋላ ነው የሚመለከቱ። ከቅድመ ሺህ ዓመት እይታ ጋር በዚህ የሚስማማ ቢመስልም ትልቅ ልዩነቶች አሏቸው። ለምሳሌ እነዚህ ልዩነቶች በጥቂቱ ለመመልከት እንሞክር። ሺህ ዓመት መቼ ለሚለው ለድህረ ሺህ ዓመቶች ወይም ደግሞ ከሺህ ዓመት በኋላ የተጀመረው ሺህ ዓመቱ የተጀመረው ጌታ ወደ ምድር ከመጣበት ጊዜ አንስቶ ከድንግል ማርያም ከተወለደበት እስካሁን ድረስ ሺህ ዓመት አለ ብለው የሚያምኑ አሉ። ከዚህ የተነሳ ሺህ ዓመት በትክክል የሚቆጠር ዓመት ሳይሆን ምሳሌያዊ ነው የሚሉት ለዚህ ነው። ለምን ጌታችን መጥቶ ወደ ምድር ስጋ ከለበሰ ጀምሮ ሞቶ ከተነሳ በኋላ ኦልሞስት 2000 ዓመት ያህል ሆኗል ማለት ነው። ስለዚህ ሺህ ዓመቱ በቀጥታ አንድ ሁለት ተብሎ የሚቆጠር አይደለም የሚሉት ለዚህ ነው። ስለዚህ በዚህ አመለካከት መሰረት ሺህ ዓመት የክርስቶስ ወንጌል የሚሰበክበት ሰዎች የሚድኑበት ይህ የአዲስ ኪዳን ዘመን ነው ብለው ያምናሉ። ሺህ ዓመት በወንጌል ኃይል ዓለምን ድል የመንሳት ሁኔታን ያመጣል ይላሉ። ይህንን አቋማቸውን ለመደገፍ ድህረ ሺህ ዓመቶች የሚሰጧቸው ጥቅሶች ከብሉይ ሲወሰዱ አይሁዳውያንን የሚመለከቱትን ሁሉ ለቤተ ክርስቲያን አድርገው በመተርጎም ነው የሚያዩት። እግዚአብሔር ይህንን ልብ እንድንል እንግዲህ ይርዳ። አያችሁት? በብሉይ ኪዳን እስራኤልን የሚመለከቱ ትንቢቶች በሙሉ ለማን ውለዋል ማለት ነው? ክርስቶስ ከመጣ በኋላ ለተገኘችው ቤተ ክርስቲያን ውሏል ማለት ነው። ማአት ጥቅሶች አሉ እነዚህን ሁሉ ለማሳየት። ሌላም ለቅድመ ሺህ ዓመቶች ግን ሺህ ዓመት የሚጀምረው ቅድመ ሺህ ዓመት ማለት ቅድመና ድህረ የሚለውን ቃል ስንጠቀም ልብ ማለት አለብን። የጌታ መምጣት ዳግመኛ መምጣት ከሺህ ዓመት በፊት ነው ወይስ በኋላ ነው የሚል ነው። አያችሁት? ለቅድመ ሺህ ዓመቶች ግን አያችሁት ጌታ ኢየሱስ ክርስቶስ የሚመጣው ከሺህ ዓመት በፊት ነው የሚል አቋም ያላቸው ከሺህ ዓመት የሚጀምረው ከጌታ ዳግመኛ ምጽአት በኋላ ነው ማለት ነው። ለቅድመ ሺህ ዓመቶች የጌታ ዳግመኛ ምጽአት ከሺው ዓመት በፊት ነው ማለት ነው። ድህረ ሺህ ዓመት የጌታ መምጣት ከሺህ ዓመት የቤተ ክርስቲያን ድል በኋላ ነው። ሁለቱን ስናወዳደር ስለዚህ ድህረ ሺህ ዓመት ማለት ከሺህ ዓመት በኋላ ማለት ነው። አሁን ሺህ ዓመት ከጌታ ስጋ ከለበሰበት ከድንግል ከተወለደበት ጀምሯል። ልክ ሺህ ዓመት ምሳሌያዊ ነው። አንድ ቦታ ላይ ጌታ እንዲያቆም ያረጋዋል። ሲያቆም ኢየሱስ ዳግመኛ ይመጣል ብለው ያምናሉ። ቅድመ ሺህ ዓመቶች ግን የለም። አሁን ያለው ቤተክርስቲያን ዘመን በብሉይ ኪዳን ዝም የተባለ ነው። በብሉይ ኪዳን ስለ ቤተክርስቲያን ብዙ ትንቢት አናይም። በብሉይ ኪዳን የምናያቸውን ትንቢቶች ለቤተክርስቲያን መተርጎም አንችልም። እስራኤል ማለት እስራኤል ነው። አይሁድ ማለት አይሁድ ነው። እነዚህን ትንቢቶች መንፈሳዊ እያደረግን እየተረጎምን ለቤተክርስቲያን መዋል አንችልም። የመጽሐፍ ቅዱስ አተረጓጎምን ሕግን አይከተልም። አያችሁት? ስለዚህ በብሉይ ኪዳን በአብዛኛው የምንመለከታቸው ትንቢቶች ስለ መጨረሻ ዘመን የሚናገሩት ትንቢቶች አይሁዳውያንን የሚመለከቱ ናቸው። ቤተ ክርስቲያንስ? ቤተ ክርስቲያን ለብሉይ ኪዳን ነቢያቶች ምስጢር ነች፣ አልተገለጠችም። አያችሁት? ስለዚህ ብዙ የእግዚአብሔር ሰዎች ሲመለከቱ የቤተ ክርስቲያን ነገር ምስጢር ነው ለብሉይ ኪዳን ነቢያቶች። የቤተ ክርስቲያን ዘመን ከጌታችን ትንሣኤ ጀምሮ ከበዓለ ሃምሳ ጀምሮ እስካሁን ድረስ አለ። መቼ ያቆማል የቤተ ክርስቲያን? በዚህ ጉዳይ ላይ የተለያዩ አመለካከቶች አሉ። አሁን የቤተ ክርስቲያን ዘመን እንደሆነ ለሚያምኑ ሚለያዩበት ቤተ ክርስቲያን ከመከራ በፊት ትነጠቃለች ወይንም ከተመከራ በኋላ ትነጠቃለች። ምንድን ነው መከራ? መከራ ወደ ሺው ዓመት ለመግቢያ በአይሁዳውያን ላይ በዓለም ላይ ትልቅ መከራ እንደሚመጣ ታላቁ መከራ የሚባለው የሰባት ዓመት እንደሚመጣ በራእይ ላይ የተጻፈው መከራ ማለት ነው። ስለዚህ ከታላቁ መከራ በፊት ቤተ ክርስቲያን ትነጠቃለች ብለው የሚሉ አሉ። ደግሞም አይ የለም በመከራው መካከል ላይ ቤተ ክርስቲያን ወደ ጌታ ትሄዳለች የሚሉ አሉ። ደግሞም የለም ከመከራው በኋላ ነው ቤተ ክርስቲያን ወደ ጌታ የምትሄደው የሚሉ አሉ። ግልጽ ነው። እና አሁን የሰባቱ ዓመት መከራ በኋላ ሰባቱን ዓመት መከራ የሚጨርሰው የጌታ ዳግመኛ ምጽአት ነው። እና የጌታ ዳግመኛ ምጽአት በሰባቱ መከራ ዘመን በአርማጌዶን ጦርነት ጊዜ ክርስቶስ ክብሩን በደብረ ዘይት ተራራ ላይ ሲገልጥ በዚያን ጊዜ በእስራኤል ላይ የተነሱትን በኢየሩሳሌም ላይ አይሁድን ለማጥፋት የተሰበሰቡትን ለማጥፋት ኢየሱስ ሲገለጥ ዘካርያስ 13 ላይ እንዳየነው ኢየሱስ ክርስቶስ ሲገለጥ ያ ከዛ በኋላ የሺው ዓመት መንግስት ይጀምራል። ማረሻቸው ማጭንትን መሳሪያዎቻቸውን ሁሉ ማረሻ አድርገው የሰላም ሕይወት የሚኖርበት የአንበሳ ደቦል ከጠቦት ጋር የሚኖርበት ሕፃን ልጅ በፉኝት ቤት ላይ የሚጫወጥበት በምድር ላይ ሰዎችን የሚጎዳ ክፋት የሌለበት ቅድም እንዳነበብኩላችሁ ሰይጣን ለሺህ ዓመት የሚታሰርበት ዘመን ይመጣል። ስለዚህ እነዚህን ሁኔታዎች መመልከት አለብን። ደጋግመዋለሁ በሌላ ጊዜ የበለጠ እየተመለከት ነው ስንመጣ። ስለዚህ ድህረ ሺህ ዓመት በሺው ዓመት ዘመን በብሉይ ኪዳን ስለ እስራኤል የተነገረ ትንቢት በአዲስ ኪዳኗ ቤተ ክርስቲያን አማካኝነት ይፈጸማል ሲሉ፣ ቅድመ ሺህ ዓመቶች ግን በብሉይ ኪዳን ለእስራኤል የተነገረው ተስፋና ትንቢት በሺው ዓመት ጊዜ ይፈጸማል ይላሉ ማለት ነው። ቅድመ ሺህ ዓመት ግን ይሄ ሁኔታ ለቅድመ ሺህ ዓመትና ለድህረ ሺህ ዓመት መለያያ ነጥባቸው የሺው ዓመት የክርስቶስ መንግስት እንደሆነ እንመለከታለን። እስራኤልና ቤተ ክርስቲያን የሚታዩበት አስተያየት ትልቅ ስፍራ እንዳለው እናያለን። ፖስት ሚሌኒያሊዝም ወይም የድህረ ሺህ ዓመት አመለካከት ድህረ ሺህ ዓመት እስራኤልንና ቤተ ክርስቲያንን የሚያሳክርበት መከራከሪያ ነጥቦቹ የሚገርሙ ናቸው። ቤተ ክርስቲያን የሚለው ቃል ለእስራኤል ውሎ መገኘቱ በአዲስ ኪዳን ባለችው ቤተ ክርስቲያንና በብሉይ ኪዳን ባለችው ቤተ ክርስቲያን መካከል ልዩነት የለም ይላሉ። እና አንዳንድ ጥቅሶችን ይወስዳሉ ከመጽሐፍ ቅዱስ ውስጥ። እና ገላትያ ላይ ስንመለከት እስራኤል የሚለውን ቃል እንዴት እንደሚወስዱት አንድ ሳምፕል እንውሰድ እና እንመልከት። ገላትያ ምዕራፍ 6 ላይ እንደዚህ ይላል ቁጥር 16፣ በዚህ ሥርዓት በሚመላለሱ ሁሉ ላይ በእግዚአብሔር እስራኤልም ላይ ሰላምና ምሕረት ይሁን ይላል። ስለዚህ እስራኤል የሚባለው ቃል በብሉይ ኪዳንም ቤተክርስቲያን ነበረችው እግዚአብሔር በአዲስ ኪዳንም ቤተክርስቲያን ነበረችው በብሉይ እስራኤል ይላታል በአዲስ ኪዳን ቤተክርስቲያን ይላታል በብሉይም የነበሩትን ጉባኤ ይላቸዋል አሁንም ጉባኤ ነው የሚለው ቤተክርስቲያን ማለት የተለየ ቃል አይደለም የተሰበሰበ እግዚአብሔርን ህዝብ ነው የሚወክለው ስለዚህ ቤተክርስቲያን አንድ ቤተክርስቲያን ነው ያለው በብሉይም የነበረው በአዲስም የእግዚአብሔር ህዝብ ነው በሚል አመለካከት በመውሰድ የብሉይን ትንቢት በሙሉ አሁን ላለችው ቤተክርስቲያን መዋል እንደሚችል ያምናሉ አያችሁት እነዚህ ሁኔታዎች በጣም ከባድ የሆኑ የተረጓጎም ችግርን የሚያመጡ እንደሆኑ እናያለን ነገር ግን እግዚአብሔር ለእስራኤል የገባውን የተስፋ ቃል የሚፈጽም አምላክ እንደሆነ የተናገራቸው ትንቢቶች በሙሉ ከመፈጸም ወደ ኋላ በፍጹም ሊቀሩ አይችሉም። ሺህ ዓመት የለም የሚሉ ደግሞ አሉ። አሚሌኒያል የሚባል አመለካከት። እነዚህ በተለየ አመለካከት የተከፋፈሉ ናቸው። በርካታ የሆኑት ቤተክርስቲያን በመጨረሻው ዘመን ላይ ከጌታ ምጽአት በፊት በድልና በበረከት ተሞልታ የጌታን የኢየሱስን የማዳኑን ወንጌል በመጠቀም በምድር ላይ በወንጌል ኃይል ድል ትነሳለች ይላሉ። ድህረ ሺህ ዓመቶቹ ቀድም እንዳየናቸው ናቸው። ቀድመ ሺህ ዓመት ፕሪሚሊኒያሊዝም እነዚህ ሺህ ዓመትን እንዳለ እንደሚወስዱ መረዳት አለብን። ጌታ በቃሉ ላይ ተናገሩን። በታሪክ ታዋቂ የሆኑ ሰዎች በሺህ ዓመት የክርስቶስ መንግስት የሚያምኑ ነበሩ። እነዚህ ሰዎች በሺው መንግስት ምን እንደሚሆን ባለው ጉዳይ የነበራቸው አመለካከት አስተያየታቸው የተለያየ ይሁን እንጂ ሺህ ዓመት የሚለው የክርስቶስን መንግስት እንዳለ በመጽሐፍ ቅዱስ እንደተጻፈ ነው የሚወስዱት። እንመልከተው ሺህ ዓመት ውስጥ ምን እንደሚፈጸም የሚናገረውን የእግዚአብሔርን ቃል። የብሉይ ኪዳን ትንቢቶች ከዚህ ጋር መያያዛቸውን ከማየት ጅም በፊት የጥልቁን መክፈቻና ታላቁን ሰንሰለት በእጁ ያዘ መልአክ ከሰማይ ሲወርድ አየሁ። የቀደመውን መባብ ዘንዶውን እርሱም ዲያብሎስና ሰይጣን የተባለውን ያዘው ሺህ ዓመትም አሰረው ይላል። ልብ በሉ ይሄ ዘንዶ የቀደመው እባብ በራእይ ምዕራፍ 12 ላይ ስትመለከቱት በምን አይነት ሁኔታ እንደተገለጠ ደግሞ ተመልከቱ። ምዕራፍ 12 ላይ በሰማይ ሰልፍ ሆነ ቁጥር 7 ሚካኤልና መላእክቱ ዘንዶን ተዋጉት ዘንዶም ከመላእክቱ ጋር ተዋጋ አልቻላቸውም ከዚያም ወዲያ በሰማይ ስፍራ አልተገኘላቸውም ዓለሙን ሁሉ የሚያስተው አያችሁት ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ምን ሆነ ተጣለ ወዴት ተጣለ ወደ ምድር ተጣለ መላእክቱም ከርሱ ጋር ተጣሉ ታላቅ ድምጽም በሰማይ ሰማው እንዲህ ሲል አሁን ያምላካችን ማዳንና ኃይል መንግስት የክርስቶስም ስልጣን ሆነ ቀንና ሌሊትም በአምላካችን ፊት የሚከሳቸው ወንድሞቻችን ከሳሽ ተጥሏል እነርሱም ከበጉ ደም የተነሳ ከመስክራቸው ቃል የተነሳ ድል ነሱት ነፍሳቸውንም እስከ ሞት ድረስ አልወደዱ ስለዚህ ሰማይና በውስጡ ምታድሩ ሆይ ደስ ይበላችሁ ሰማይ ሰይጣን ስፍራ የለው ማለት ለምድርና ለባህር ወዮላቸው ዲያብሎስ ጥቂት ዘመን እንዳላወቀ በታላቅ ቁጣ ወደ እናንተ ምን አርጓል? ስለዚህ ሰይጣን አለ የለም? አለ። ዘንዶም ወደ ምድር ተጣለ። ባየ እንደ ተጣለ ባየ ጊዜ ወንድ ልጅ ወለደችውን ሴት አሳደዳት። ከእባቡም ፊት ርቃ አንድ ዘመን ዘመናት የዘመን እኩሌታ ወደምትመገበት ወደ ስፍራው ወደ በረሃ እንድትበር ለሴቲቱ ሁለት የታላቁን ንስር ክንፎች ተሰጣት። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ካፉ በስተኋላ አፈሰሰ። ተመልከቱት ቁጥር 17 ይሁት ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስን ምስክር ያላቸውን ከዘሯም የቀሩትን ሊዋጋ ሄደ። በባህርም አሸዋ ላይ ምን አረገ? አለ የለም ሰይጣን አለ። ስለዚህ በራእይ ላይ የምንመለከተው ምዕራፍ 20 ላይ የዲያብሎስ መታሰር ቁጥር 2 ላይ የቀደመው ባብ ዘንዶ ዲያብሎስ ሰይጣን የተባለው የታሰረበት ጊዜ ዲስቲንክት የሆነ ሺህ ዓመት የሚባል ጊዜ ላይ ነው ታሰረው። ይሄንን በጣም አድርገን ማየት አለብን። ሺህ ዓመትን መረዳት በብሉይ ኪዳን የተነገሩ ትንቢቶች በሙሉ የሚፈጸሙት መቼ ነው የሚለው መልስ ምን እናገኘው ሺህ ዓመት እንዳለ እስካመንን ድረስ አለበለዚያ ምንድን ነው የምናምነው ማለት ነው? ሺህ ዓመት የለም ብለን ካልን በብሉይ ኪዳን የተነገሩ ትንቢቶች ሁሉ አሁን በመንፈሳዊ መልክ እየተፈጸሙ ነው ብለን እናለን። ግን ትንቢቶቹን ከአሁኑ ዘመን ጋር ብናስተያያቸው ሲሆኑም አይታይም። የብሉይ ኪዳን ትንቢቶች ከምድር ጋር ከጂኦግራፊ ጋር የተያዙ ናቸው። ከተወሰነ ዘርና ከአይሁድ ህዝብ ጋር የተያዙ ናቸው። ያንን እንግዲህ አለ አይደለም አብርሃም ሲል አበበ ታደሰ ብለን ካልተረጎምን በስተቀር ሊሆን አይችልም። አያችሁት? ይህንን ልዩነት በጣም ማየት አለብን። ይሄ መታሰር በሺው ዓመት የሚሆነውን ተመልከቱት። ሺው ዓመት ሰይጣን ታሰረ፣ ወደ ጥልቁም ጣለው፣ አሕዛብንም ወደፊት እንዳያስት ሺህ ዓመት እስኪፈጸም ድረስ በእርሱ ላይ ዘግቶ ማኅተም አደረገበት። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ አለው ይላል። ይሄ ከመሆኑ በፊት መሆን ያለበት ትልቅ ነገር አለ። ለምን? ተመልከቱት ምዕራፍ 19 ላይ ምን እንደሚል የአርማጌዶንን ጦርነት ተመልከቱት። ይሲ ቁጥር 11 ጀምሮ ሰማይ ተከፍቶ እነሆ አምባላይ ፈረስ የተቀመጠበት የታመነ እውነተኛ ይባላል፣ በጽድቅ ይፈርዳል፣ ይዋጋል፣ አይኖቹ እንደ እሳት ነበልባል ናቸው፣ በራሱ ላይም ምን አለ ብዙ ዘውዶች አሉ፣ ከእርሱም በቀር አንድ ስ እንኳ ማያውቀው የተጻፈ ስም አለው፣ በደም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል ኢየሱስ። በሰማይም ያሉት ጭፍራዎች ነጭና ጥሩ ቀጭን የጠልባ አገር ልብስ ለብሰው በአምባላዮች ፈረሶች ተቀምጠው ይከተሉት ነበር። አሕዛብንም የመታበት ዘንድ ስለታም ሰይፍ ካፉ ይወጣል፣ እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይን መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገስታት ንጉሥና የጌቶች ጌታ የሚል ስም አለው። ክብር ለእግዚአብሔር ይሁን። ቁጥር 17 አንድ መልአክም በፀሐይ ውስጥ ቆሞ እነሆ በሰማይ መካከል ለሚበሩ ወፎች ሁሉ መታችሁ የነገስታትን ስጋና የሻለቃዎችን ስጋ የብርቱዎችን ስጋ የፈረሶችንም በእነርሱ የተቀመጡትን ስጋ የጌታዎችንና የባሪያዎችን የታናናሾች የታላላቆችን ሁሉ ስጋ እንድትበሉ ወደ ታላቅ ወደ እግዚአብሔር እራት ተከማችሁ ብሎ በታላቅ ድምፅ ጮኸ። ወደ አርማጌዶን ጦርነት ነው። በፈረሱም የተቀመጠውን ጭፍራዎቹንም ይወጉ ዘንድ አውሬውና ተመልከቱ የምድር ነገስታት ጭፍራዎች ተከማችተው አየው። የአርማጌዶን ጦርነት። አውሬውም ተያዘ፣ በእርሱም ፊት ተአምራትን እያደረገ የአውሬውን ምልክት የተቀበሉትን ለምስሉም የሰገዱትን ያሳተ ሐሰተኛው ነቢይ ከእርሱ ጋር ተያዘ። ሁለቱም በሕይወት ሳሉ በዲን ወደሚቃጠል ወደ እሳት ባህር ተጣሉ። የቀሩትም በፈረስ ላይ ከተቀመጠው ከአፉ በሚወጣ ሰይፍ ተገደሉ። ወፎቹም ሁሉ ከስጋቸው ጠገቡ። ልክ ይሄ ከሆነ በኋላ ነው ሰይጣን የሚያዘው። ይሄ ጦርነት ግን መቼ ነው የሚሆነው? በታላቁ መከራ ጊዜ ነው የሚሆነው። ታላቁን መከራ ለብቻው የምጠና ነገር ነው፣ አብረን እናጠነዋለን። ሐሰተኛው ነቢይና በዚህ ቦታ ላይ ሐሰተኛው ክርስቶስ አውሬው የተባለው ከየት ነው ስልጣን ያገኙት ብላችሁ ብትመለከቱ አውሬው ዲያብሎስ ራሱ ይህን ስልጣን እንደሰጣቸው እናያለን። ምዕራፍ 13 ላይ ከቁጥር 1 ጀምሮ ስትመለከቱ ይታያል። አንድ አውሬ ከባህር ሲወጣ አየው፣ 10 ቀንዶች 7 ዘውዶች ነበሩት ይላል። እና ሐሰተኛው ክርስቶስ ከዚህ አውሬ ነው ስልጣን የሚያገኘው። ስለዚህ የሺው ዓመት መንግስት አሁን ነው ያለው ብሎ ማመን ትልቅ ስህተት ነው። የሚያዋጣ የመጽሐፍ ቅዱስ ትርጉም አይደለም። በምዕራፍ 20 ላይ የምንመለከተው የሺው ዓመት መንግስት በሚሆንበት ጊዜ ሰይጣን ሲታሰር አሕዛብን ሁሉ ማሳት ስለማይችል በዛ በሺው ዓመት መንግስት ጊዜ ምድር እግዚአብሔርን በማወቅ ትሞላለች የሚለው ቃል የሚፈጸምበት ዘመን ነው። ማንም ሰው ለሰው እግዚአብሔርን እወቅ ብሎ የማስተምርበት ዘመን ነው። ሰዎች ሁሉ እግዚአብሔርን የሚያውቁበት ዘመን ነው። ክብር ለእግዚአብሔር ይሁን። ለምን? የሚያስተው ሰይጣን በዚህ ጊዜ ምን አድርጓል? ታስሯል። ስለዚህ በዚህ ሺህ ዓመት ጊዜ የጌታ ኢየሱስ ክርስቶስ መንግስት በሚድል ኢስት ውስጥ በኢየሩሳሌም በነቢያቶች ሲነገር የነበሩ ትንቢቶች ሁሉ ይፈጸማሉ ብለን የምናምን ሰዎች አለን። ከሚያምኑት አንዱ እኔ ነኝ። እግዚአብሔር ይመስገን። የተነገሩ ትንቢቶች ሁሉ ይፈጸማሉ። ሰዎች እኔ አሁን የገዛ ጓደኞች አሉ፣ አሁን ከልብ ነው ተስፍሽ ጌታ ኢየሱስ ምድር ላይ ይነግሳል ብለህ ትላለህ ይሉኛል። እንዴ የጌቶች ጌታ የሆነው ትልቁ ጌታ ይሉኛል። ምድርን የሰራ እሱ አይደለም እንዴ? የሰራተን ምድር ለምን ነው የምንጸየፋት? ኃጢአት አረከሳት እንጂ። ምድር ትታደሳለች፣ ትለመልማለች፣ የእጁ ስራ ነች። የሞተውን እኛን ሰውነት ከመሬት የሚያስነሳ ጌታ ምድርን ወደ አሰበላት ክብር እንዴት ያወስዳትም? እግዚአብሔር ሁሉ ይቻለዋል። እግዚአብሔር የተመሰገነ ይሁን። ስለዚህ ትልቁ ነጥብ ይሄ የሺህ ዓመት የሚባለው ነገር አሁን ሺህ ዓመት አለ ብለው የሚያምኑት እንዳሰቡትም አልሆነም። ቤተ ክርስቲያንም ደግሞ እንዴት ነው ዓለምን በሙሉ በወንጌል ድል ነስታ ኢየሱስን በክብር ልትቀበል በምትችልበት ሁኔታ ጌታ እንደውም ያለው የሰው ልጅ ሲመጣ በምድር ላይ እምነት ያገኝ ሆነን ነው ያለው አይደል? ስለዚህ በመጨረሻው ዘመን ብዙዎች ምን ያረጋሉ? ይስታሉ። የአጋንንትን ትምህርት ያደመጡ ይላል። ስህተት እንደሚበዛ ነው እንጂ የሚናገረው። ምድር በቤተ ክርስቲያን በድል አድራጊነት ተጠለቅልቃ ዓለምን አሸንፋ በክብር ጌታን ትቀበላለች የሚለው አተረጓጎም ከብዙ የትንቢት ሁኔታዎች ጋር አይሄድም። ሐዋርያት ሲናገሩ የሚያስጨንቅ ዘመን እንዲመጣ ይህን ወቅ ነው የሚሉት። ስለዚህ ባጭሩ ዛሬ እንድናየ የፈለግኩት በሺህ ዓመት የሚፈጸሙትን ትንቢቶች ኔክስት ዊክ እናያቸዋለን። ሺህ ዓመት የሚባለው ለትንቢት ትርጉም መለያ ነው። ባለፈው ሳምንት እስራኤልን አስመልክቶ ሰዎች ያላቸው አመለካከት መለያ ነው። እስራኤላውያኖች አይታሰቡም፣ ታሪካቸው በቃ። ለነሱ የተነገረ ሁሉ ጌታ ለተቀበሉት ነው የሚሆነው። ትክክል አይደለም። ለእስራኤል የተገባውን ቃል ኪዳን እግዚአብሔር ይፈጽማል። ሁለተኛ ዛሬ ያየነው ደግሞ ሺህ ዓመት የሚባለው ለእስራኤል የተገባው የተስፋ ቃል የሚፈጸምበት ዘመን ነው። ያ ዘመን ራሱን የቻለ ከጌታ ዳግመኛ ምጽአት በኋላ የሚሆን ዘመን ነው። በዚያን ጊዜ ሰይጣን ምን ያደርጋል? ይታሰራል። ምድር እግዚአብሔርን በማወቅ ትሞላለች። ባህር ምድርን እንደሚከድን ምድር እግዚአብሔርን በማወቅ ትሞላለች። በዚያን ጊዜ ሰዎች በሰዎች ላይ ጦርነትን አያነሱም። እግዚአብሔር የተመሰገነ ይሁን። በብሉይ ኪዳን ውስጥ ስታነቧቸው በነቢያት የምታዩቸው ትንቢቶችን በሙሉ ኔክስት ዊክ አሳያቸዋለሁ። እነዚያ ትንቢቶች በሙሉ ተራ በተራ ጌታ ይፈጽማቸዋል። የእስራኤል ሕዝብ በሙሉ ወደ ጌታ ይመጣል። እግዚአብሔር የተመሰገነ ይሁን። የሰማነውን እግዚአብሔር ይባርክልን። ልዑል እግዚአብሔር እጅግ አድርገን እናመሰግንሃለን። እንደ ተስፋ ቃልህ በነቢያቶች እንደተናገርከው ታሪክን የምትፈጽም፣ ታሪክን የምትሰራ፣ በታሪክ ውስጥ ክብርህን የምትገልጽ፣ ሐሳብህ ሊከለከል የማትቻል እግዚአብሔር ከነቢያቶች የወጣው እያንዳንዱ ቃል እንደሚፈጸም እናምናለን። አዎ ጌታችን ሆይ ደቀ መዛሙርትህ አንተ ልታርግ ሳለ እንደ ጠየቁ መንግሥትን ለእስራኤል መቼ ትመልሳለህ? በዚህ ወራት ትመልሳለህን? ብለው በጠየቁ ጊዜ አብ በራሱ ያደረገውን ወራትና ዘመናት እንዲያውቁ ባይሰጥም ባይፈቀድም፣ ነገር ግን ያ የተጠየቀው ጥያቄ ሊመለስ እንደሚችል እኛም እናምናለን። እግዚአብሔር አምላካችን የተበተነውን የእስራኤልን ሕዝብ መሰብሰብ የምትችል እያንዳንዳቸውን ዛሬ ካሉበት የማያምን ሁኔታቸው ጌታ ሆይ ከአመፀኝነታቸው በልባቸው እስካለ ክፋት ለሰይጣናዊና ለአጋንንታዊ ሥራ ራሳቸውን ከሸጡበት ከሰጡበት ሁሉ ታወጣቸዋለህ። እኛን ከጨለማ እንዳዳንከን እግዚአብሔር ሆይ ከድቅድቅ ጨለማ እንዳወጣሃን እነዚህ ተስፋ የገባህላቸው ደግሞ ሕዝቦችህ እንደገና ይታደሳሉ። ሕዝቅኤል ያየው ያ በሸለቆ ውስጥ አጽምና አጽም ከአጽም ተጋጥሞ ሥጋ የሌለበት በድን የሆነውን አጽም ሥጋ አልብሰ ሰራዊት ያደረግክ እግዚአብሔር ይህንን ሕዝብ እንደዛ እንደምታረግ እናምናለን። አቤቱ ፈቃድህን በምትፈጽምበት በዚህ ዘመን አካባቢ ያለን መምጣትህ እንድናስብ እርዳን። ክብር ሁሉ ላንተ ይሁን፣ በጌታ በኢየሱስ ክርስቶስ ስም አሜን። እንነሳለን። አምላኬ እንደ ባለ ጸግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሙላባችሁ ይሙላባችሁ።